ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 27 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ የካቲት 27 ቀን 824 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በብላቴን ጌታህሩይ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ
የመጨረሻውን ክፍል አሰምተን ክፍል 1 ዝግጅታችን ይጠናቀቃል።
አድዋ ቀንሽን የዘመን ጫፍ የዱላውራ የጥቁር ክብር ቅርስ አንጡራ የአውሮፓን ኃይል ቅስም ሰባሪ ብሪተኛን አስደንባሪ አድዋ የነጻነት ፋናዋጊ የአፍሪካ ጌጥ ተንበግባጊ የአባት ጋሻ ዱር መከታ የእናት ሀገር ሸማ ኩታ የብሔረሰቦች የደም እሴት የጋራ ክንድ የአንድነት ቋት አድዋ ያባዳኘው የጣይቱ ህልም የገበየው የባልቻ ህልም የአርነት አውደ ገብ የገለ ምኩራብ አድዋ ለቄሳር ሀብት የደም ግብር ለግዛት አጼ ቅኝ አገር ለቦናፓርት ስልጣን ክብር በሌላ ሞት ጥሪያ እንድትኖር ትልቋታ አብጦ ደልቦ ጨቅላውን አሳ ሊሰለቅጥ ጥቁር ባገሩ አንገት ደፍቶ ነጭ መሬቱን ሊቀራመት ኤዥያ አፍሪካ በኃይል ወድቆ በባርነት ሲንከራተት አንቻል ነበር ሻራት ነብረ ጦርን ጦርሽን ሰብቀሽ ለገር ነግረሽ ባትንኩኝ ባይ ወኔ ገጽፈሽ ከጫፍ ጫፍ ተወንጭፈሽ ህዝቡን ኃይል ጉድ የሰራሽ አድዋ ማዕበለ ሰብ ከዳር ዳር ተንቀሳቅሶ አራዳ ገበያ ጊዮርጊስ ላይ ተሰልፎ በነጭ ድንኳን ውስጥ ሆነው ለሚመክሩት የአድዋ አዋላጅ ያከቦ ለአባዳኛው ቃሉን ሰጥቶ በጣይቱ ሞት ተፈጽሞ ለራሱ ስንቅ በራሱ ወጪ ጠላት ሊገጥም ልቡ ቆሞ በሸገር ሰማይ ሲቃ ቁጭት አስገምግሞ በጥሩምባ በመልህት በእንቢልታ ድምፅ አገር ወኔ ተጋግሞ ግፋ በለው 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 ለጥሪያን ጦር ምሱን ስጠው ብሎ ሲተም ለአድዋ ጥሪ አድዋ ደርሶ ከትግራይ ልጅ ተቆላልፎ ለዚያም ለዚህ ሞገስ ሆኖ ክብር ሆኖ ብርሃን ሆኖ ጨለማን ሊገፍ ባንዳደሞ የዘመተባት ያቻ ኩሪቀን ካሳ ያጀበው ያ የደር ዘመን ይታወሳል መቼ ረሳል። አድዋ ቀይ ባህርሽን ባዶ ባዳድ ምትወስ የጨው ምድርሽን ለውጥ አግኝቶስ እላት ጌጥሽን እማ ኢትዮጵያን ተኩላ ጥዲያን ሊቀራመታት አሰፍፎ የመጣለት ያኔ በዚያ ሰዓት በዚያ ሂደት ፈኖ ደራሽ አርበኞችሽ እንዴት ነበር የደረሱት? እንዴት ነበር ለባመጥሽ መልስ የሰጡት? አድዋ
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታ ሆይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 3 ልዑል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው። ልዑል ራስ መኮንን የጦር አበጋዝ ስለሆኑ እንደ ፍራአቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻንና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች ያላገን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶንዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ ብመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቴሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ህዳር 22 ቀን 1888 ዓመተ ምህረት ማጆር ቶዚዮሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ፣ ወደ ጀነራል ባራቲር የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገሶ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አድርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ልዑል ራስ መኮንንም የማጆር ቶዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለርቅ የሚያበቃ ምልክት ባገኙበትም በግስጋሴ ሄደው ህዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና ህዳር 28 ሌሊቱን በ11 ሰዓት ከማጆር ቶዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻ ሎሌ ሹማጋሜ ተስፋይ በፍጥነት ወደ ልዑል ራስ መኮንን ሂዶ ይህ አሁን ያለንበት ስፍራ ካምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን ፊታውራሪ ተክሌና ቀኛዝማች ታፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ፊታውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ልዑል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስ ወዴ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ወደ ኋላው ለመሸሽ ከአምባው መውረድ ጀመረ። ማጆር ቶዞሊ ግን ስመጥሩ ጀግና ነበርና ምንም ቢሆን አልማረክም ብሎ በብርቱ ሲዋጋ በሰልፉ ላይ ሞተ። የጦርነትም ነገር ዋናው ከወደቀ መፈታቱና መፍረሱ አይቀርምና የጣሊያን ሰራዊትም በቀኝም በግራም ሲሸሹ ከብቱና ሰውም ስለተደበላለቀና መንገዱ ስለጠበበ ርዝመቱ 400 ሜትር በሚያህል ገደል እየተወረወሩ አለቁ። በጠመንጃም ከሞቱት በጎራዴ እየተመቱ የሞቱት ይበዛሉ። ከጦር አለቆቹም እኩሉ በሰልፍ ውስጥ ሞቱ፣ እኩሉም ተማረኩ፣ እኩሉም እየሸሹ አመለጡ። በአላጌ ጦርነት ያለቁት የጣሊያን ሰራዊት ነጮች ጥቁሮችም በአንድነት ሆነው 2960 ይሆናሉ። ከኢትዮጵያም ሰራዊት ወገን ከሺህ የሚበልጡ ሞተዋል። ፊታውራሪ ገበየሁም በጉዞ ላይ ጥቂት ታሞ ሰንብቶ ነበር። ቢሆንም ጦርነቱን የጀመረ እሱ ለመሆኑ ለሀገሩና ለንጉሱ ለስሙም ክብር ሲል ጠመንጃን ትተህ በጎራዴ በለው እያለ በጀግንነት ሲዋጋ ስለዋለ እንኳ በኢትዮጵያ ሰራዊት ፊት በጣሊያን ሰራዊት ፊት እጅግ የተመሰገነ ሆነ። ካሁን ዘመቻ አስቀድሞ ጎበዛየው የሚባል አዲስ ነፍጥ ወጥቶ ነበርና ከነፍጥ ጎበዛየው አሽከር ገበየው እየተባለ ተዘፈነለት። የጣሊያን ሰራዊት የሞተው ሞቶ የሸሸው ሸሽቶ የተማረከው ተማርኮ ድሉ ለልዑል ራስ መኮንን ከሆነ በኋላ ሰራዊቱ በየሰፈሩ ገብቶ ለሞተው ወንድሙና ዘመዱ ለባልንጀራውም ያለቅስ ጀመር። ልዑል ራስ መኮንንም የሰራዊቱን ልቅሶ በሰሙ ጊዜ በመኳንንቱና በሰራዊቱ መካከል ቆመው ወንድሞቼ ሆይ ዛሬ ስለ አገራችን ነጻነትና ስለ ንጉሳችን ክብር ብንሞት ለኛ ደስታና ክብራችን ነው እንጂ ሞት አይባልምና ግዳይ ጣሉ እንጂ አታልቅሱ ብለው ስለተናገሩ እንዳገሩ ልማድ እኩሉ በፈረስ እኩሉም በግር የሆነ የሰራውን ጀብዱ እየተናገረ በፊታቸው ይፎክር ጀመር። ከዚህም በኋላ እንደ ሰለጠነው ዓለም ጦርነት አደራረግ ይህ የኢትዮጵያ ነው፣ ይህ የጣሊያን ነው ሳይሉ የሞተውን ሁሉ እያስነሱ ያስቀብሩ ጀመር። የቆሰለውንም በየባላገሩ ቤት እያስመሩ እንዲታመም ምርኮኛውም ሳይጉላላ በክብር እንዲቀመጥ አደረጉ። የማጆር ቶዞሊንና የጦር አለቆቹንም ሬሳ አስነስተው በማረግ በታላቅ ሰልፍና ጀብ ወስደው እሳቸውም በዚያው ቆመው አስቀበሯቸው። ልዑል ራስ መኮንን ድሯ ኢንተርናሽናል የዓለም መንግስታትን ሕግ አውቀው ከጠላት ወገን የሞቱትን በማስቀበራቸው የቆሰሉትን በማስታመማቸው የተማረኩትንም ባለማጉላላታቸው በኢጣሊያ አገር እንኳ ሲመሰገኑ ይኖሩ ነበር። ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው ቀጥሎም ቀኛዝማች ታፈሰ ሳይታዘዙና ሳያስፈቅዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደንብና ሕግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትዕዛዝ እስኪመጣላቸው የቁም እስር እያደረጉ አስቀመጧቸው። ከዚህም በኋላ ባላጌ የተማረከውን መድፉን፣ ጠመንጃውን፣ ጥይቱንም ሌላውንም የጦርነት ዕቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያው ባላጌ ዙሪያ ባለው በየባላገሩ ቤት ትተው ወደ አጼ ምኒልክ የጦርነቱን አኳኋንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ። አጤ ምኒልክም ባላማጣ ጠግ ሰፍረው ሳሉ የድሩ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቲሪ ግን በልዑል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ፣ ማጆር ካቴ፣ ማጆር ጋሊያኖ ለሚባሉ የጦር አለቆች 5000 ወታደሮች ጨምሮ ባላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድሉን ወሬ ስለሰሙ ወደ መቀሌ የመመለሳቸውን ነገር ሲመካከሩ ከድሉ በኋላ ፊት ለፊት የሚጓዘው የሸዋና የወሎ የእጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን 15 ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች ባንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ትቶ ከመሄድ የሚሻለው ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል እያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል፣ እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተናገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሚ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው አገር ሲደርሱ ውሎ አድርገው ነበርና ላዩን በበግ የምድር አድርገው ሲጓዙ የነበሩት የጎጃሙ ንጉሥ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በእርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትም በጨለቆት አክብረው በ29 ቀን መቀሌ ገቡ። ስለ መቀሌ ጦርነት፣ መቀሌ የእንደርታ ዋና ከተማ ነው። ጣሊያኖች ራስ መንገሻን በሰንአፌ ድል ካደረጉ በኋላ እየተከታተሉ መጥተው አድዋንም መቀሌንም ይዘውት ነበር። በከተማውም አጠገብ በጉብታው ላይ ከተሰራው ከእንዳ ኢየሱስ ቤተክርስቲያን ታቦቱን አስወጥተው ብርቱ ምሽግ ጀምረው ሳሉ ራስ መንገሻ ወደ ኋላ እያፈገፈጉ ስለሄዱባቸው የምሽጉን ስራ ሳይጨርሱ ወደ ደብረ ኃይላና ወደ አላጌ ገስግሰው ነበር። አሁን ግን ባላጌ የነበረው የጣሊያን ጦር አለቃ ሜጀር ታዞሪ ተዋግቶ ድል ከሆነና ከሞተ በኋላ ጀነራል አሪሞንዲ ለእርዳታ መጥቶ ነበርና ካላጌ ጦርነት እየሸሹ ያመለጡት ሁሉ ከጀነራል አሪሞንዲ ጋር ተቀላቅለው ወደ መቀሌ ተጉዘው በምሽጉ ውስጥ ገቡ። በመቀሌም ዙሪያ ካለው አገሩን ኢትዮጵያን እየከዳ ለጣሊያኖች በገንዘብ እየተቀጠረ የገባው ሰው ሁሉ እየፈራ ሚስቱን ልጆቹን ከብቱንም እየያዘ ወደ ምሽጉ ስለገባ ምሽጉ ጠቧቸው ነበር። ሳይጨረስም የቆየውን የምሽጉን ስራ እጅ በእጅ ብለው ጨረሱት። ካላጌ የመጣውን ቁስለኛ ግን አንድ እንኳ ሳይቀር ወደ አዲግራት ሰደዱት። ምክንያቱም በመቀሌ ምሽግ ያለው ወታደር ቁስለኞቹን እያየ ፍርሃት እንዳያድርበት ነው። ልዑል ራስ መኮንንና የቀሩትም ራሶች ካላጌ እየተከታተሉ ሄደው መቀሌ ሲደርሱ የመቀሌን ምሽግ ከበው ተቀመጡ። ካላጌ እስከ መቀሌ ርቀቱ 60 ኪሎ ሜትር ነው። لول راس مكونن بمانا تشون بيهون طورن نتوك ارتو نگر هلو بسم منت النابو دا جنت انتي كرس ياسبو نبارنا يننو هالسابة تشون بدب داب بيادرقو لتقلاي يطور عليكو جنرال باراتيري ودال لبت ودال ديقرات لكو يزيان ملاي ستباببقو لازيو قد داي يتنانت فارتيني يتبالة عن ديو تدر عليكاي مطال سلتبالة درسو تقباي بلاتا انجدا تسمى يتبالة ودمشبو تلفو هيدا ليتنانت بارتينين بمتاقزي لول راس مكونن كاكاروت راسوش غاربان دنتونو بودا جنت تقبلو يركون حساب نقرو عرسان عبدوت هاتيمن لكم كجالكو التنستو ودمكالي بقبو قزي كمشبو راك على سفرالي سفر عدرقو وديو كنقوز تقلعي مانوس غار كفب على سفرالي تقمتو يندى يسوس المشيك بمنصر سيايو عمشو مشبو بتام يتنكر نبر زرعون برف برف يهونا بجنبنا بكاب تسرطوال بس دوچم فرسنياننا اغرنيا تسون دايقبا بشبو تاتروال بكابوم تغ افر الناشوا بجونيا يتمولا تدردرو بتال كزين بكر مياساقاو سفرا ديناميت باروت ليلام نهن يمسالة يميفن الدانقر كبرو بت نبر هاتيمن لكم يمشيقون متنكر يديناميسون مكبر بسلينا بوري سمتو تسل نبرة والتدروج ودى مشيقو انداي كربونا انداي واقو اسلففو نبر والناس صعبات شون بزي بمكالي مشيق سراويتات شون كماد كم ودى قامي الفو بزيو بكل ودى اسمرا هيدو واناون تورنت باسمرا لاي لمادرق نبر نقرقل السابن يمي كارشو يزينو انجي سو بچا ايدن لمنا عند التدر سنكون انك اول باقاسس چنو ودى سفر قبطو اقاسسون سيار رقف بقلو دنبارچنا بسفر مكاكل فرطتاستيت بسفر ويالبوت ليلو اتشن بقلو اتشي دنبارو ناية فرطتاتو يتاليانو اتشو قبطو اتش ودى سمار ربط اقنطو تليهدو والتدر اتشو بقلو اتشاكشون لما ملس اي تكتاستو برو تهيزي بمشيقو سيالو تاليانو اتش يعطي من اليك والتدر اتش لطورنة يمت مطلع اتشو مت متكوز جمارو عزيمن ليك بفترت ليك مقواس عباتن لنا بجروند بالچان استرتو مدفننا متريس ايطان بداتشو تاكسو بلو ليك مقواس عباتن بكاي بجروند بالچان بقرا سددو اتشونا سي تاكسو عمشو زين بوالا لول راس مكونن لنا يكرسنم راسو اتشا استرتو يني اصاب ودا ديقرات ودا اسم راهدن طورنتون بزيا لما درق نبار هونجن بزي بمشيقو سيالو تاليانوش مرفية تقوصو طورنت كجمرو اندي مادرقات شون بايني يايو تالاتين بستو على يادرقية ودفيت على هيدم منا كعب كابات شون عفر دلدلات شو تنكرات شو تواقو لمدفونا لمترياسون عباتنا بالشاوالنا يونو بلو عززونا وديو ماتاونو جمرو ليليتون هلو لمرف لمترياسو متاقوشا يمي بقا كعب تكبو عدرنا اتواتو جمرو كانون هلو سي تقوصو والو دقمو عند يسوس مشيقوس يمي بقاوها عند ليلنا يوهاو تلك منشالو كمشيقو ويش مهونون آتي من اليك سمتو نبارنا يوهاو المنشي كميازنا بوهاتب كماس جنك يمشال ليلان اگر ايق جنين بلو بزو بزو شفرايا الوات شون يلفنياش كروتشات شون ان ليج قبر جيورجيسن ان دل نسين ان شوائين ليلوش شنم كلو بلليك هداتشو يوهاو المنشي ذاتشو تبلكو بلو آززوات شو كتيكيت عيسو ميتور سراويت كفل بيدنبو يتعززو تشمرو اللاك شو نبر نزيم لوهاو متبك يتعززو سووش سلاقرات شو الناس لنقصات شو فكر منم سايفرو بدفرت ايهيدو بزجو بمنشو زورا يمتاكو شاكاب ايهكابو تنكرو ويتبقو جمر قاليان اتشم يوهاو منش ايهزبنا البلو على السبو منبرنا يميازو النقر بسمو قزي لمرف متكوس يمماي متشات شو سفراس لهنا كالاليسو بسو الساعت تسلفو متو اسكا سدس ساعت طورنات قطموات شونا يمماي شلو سلوهنو تملسو ودمشيقات شو قبو سلوهنم كولت تموغن بزو سووش مموتات شو الكرم بنقام جيزي لكا مقواسا باتا مدفون ايان نتات ترابيتو كس يكابيتات شوننا يمهال بيتات شون يافر سبات شو جمر بجروند بالچان ببكلو በመነጽር ያየ በመተኮሱና መሽጉን በመምታቱ ጣሊያኖቹ በጣም ደንግጠው ነበር። እንደዚህ ማድረገው 10 ቀን ሙሉ ውሃውን ይዘው ስላስጨነቋቸው እርቅ አስመስለው ለመውጣት ይማከሩ ጀመር። ይህም ሁሉ ሲሆን ራሶቹ ተራ ገብተው ማታ ማታ ወታደሮቻቸውን እየላኩ ዘብ ሲያስጠብቁ ያድሩ ነበርና ጥር 3 ቀን የዘቡ ተራ የልዑል ራስ መኮንን ስለሆነ መኳንንቶቻቸውና ወታደሮቻቸው ለዘብ ጥበቃ ሄደው ሳሉ እስከመቼ ከዚህ ስንጠባበቅ እንኖራለን? ቢሆንም ባይሆንም ባንድ ልብ ባንድ ጉልበት ሆነን እንግባበትና ይለይለት ተባብለው እየተፎካከሩ ሄደው የውጭውን የሽቦውን አጥር ቆራርጠው ወደ ካቡ ተጠጉ። ሌሊቱንም ሁሉ መሰላል ሲሰሩ አድረው ሲነጋጋ በአስራአንድ ሰዓት ጀምረው በመሰላሉ ላይ እየተንጠላጠሉ እጅ ለእጅ እየተያያዙ መውጣት ስለጀመሩ ጣሊያኖቹ የተመቸ ስፍራ ይዘው ነበርና እየተታኮሱ ከመሰላሉ ላይ እየገነጠሉ ይጥሏቸው ጀመር። ይህን የመሰለውን ጦርነት በጦር በጎራዴ በሚዋጉበት በቀድሞው ዘመን ነበር እንጂ በተመንጃ በሚዋጉበት በዛሬው ዘመን ጦርነት የሚሆን አልነበረምና የልዑል ራስ መኮንን ሰራዊት የስህተትና የድፍረት ሥራ በመስራታቸው ትልቅ ጉዳት ደረሰባቸው። ምንም እንኳ ብዙ ጣሊያኖች ቢገሉም ከነሱም ወገን ከመኳንንቱም ከወታደሩም ወገን የሞቱ ከ700 ይበልጣሉ። በዚያውም ያለ ጣሊያኖች የጦር አለቃ ሜጆር ጋሊያኖ ምንም እንኳ ምሽጉ የተነከረና የማይደፈር መሆኑን ቢያውቀውም ውሃው ስለተያዘበት በዚያ ብዙ ቀን ለመቆየት እንደማይቻል ተረድቶት ነበርና እሱ ጋር ያለውን ሙሴ ፌልተር የሚባለውን ወደ ልዑል ራስ መኮንን ልኮ ሰደደው። በዚያም መድል ሙሴ ፌልተር የተመረጠበት ምክንያት እሱ ከዚህ ዘመቻ አስቀድሞ የጣሊያን መንግስት ሰው መሆኑ ሳይገለጥ በሐረር ከተማ እንደ ነጋዴና እንደ ተራ ሰው መስሎ ከልዑል ራስ መኮንን ጋር ተላምዶ ነበርና ነገሩን አቃንቶ ሳይመለስ አይቀርም በማለት ነው። ሙሴ ፌልተርም ወደ ልዑል ራስ መኮንን ቀርቦ የእናንተ ሰራዊት ወደ ምሽጉ እየቀረበ ለምን ያልቃል? የኛ ሰራዊት ለምን በውሃ ጥም ይሞታል? ነገሩ በፍቅር ከሆነ እንኳን መቀሌን አዲግራትንም ለቀን እንሄዳለን እያለ የማሳለል ቃል ተናገረ። ልዑል ራስ መኮንንም የእርቁን ነገር ወደፊት እንነጋገራለን፣ እኔም ገና መቀሌ እንደደረስ ይህንኑ የእርቁን ነገር ወደ ጀነራል ባራቲሪ ልኬ ነበር። አሁን ግን ትናንት የሞቱትን የመኳንቶችንና የወታደሮችን ሬሳ እንዳስቀብር ለማጆር ጋሊያኖ ንገርልኝ ብለው ሰደዱት። ማጆር ጋሊያኖም ይህን በሰማ ጊዜ በዚህ በምሽጉ አጠገብ በምንጩ ዳር ያለው ወታደር ሁሉ ወደ ሰፈሩ የተመለሰ እንደሆነ የሞቱትን ሰዎች ሬሳ ለመውሰድ ትችላላችሁ የሚል ምላሽ ሰጥቶ ሙሴ ፌልተርን መልሶ ሰደደው። ራስ መኮንን ግን እንደ ጦርነቱ ሕግ የሁለቱም ወገን ሬሳ እስቲቀበር የኛ ወታደሮች እንኳን ጠመንጃ እንዳይተኩሱ አድርጌ ጦርነቱን ለማቆም እፈቅዳለሁ እንጂ ምሽጉ አጠገብ ያለው ወታደር ወደ ሰፈር እንዲመለስ አላደርግም በማለት ሐሳባቸውን ስላጠነከሩ የነገሩ ስምምነት በዚሁ ተጨረሰና ሁለቱም ወገኖች የሞቱትን ሰዎች ሁሉ እየወሰዱ አስቀበሩ። በዚያን ቀን ማታ ጣሊያኖች በአጼ ዮሐንስ ጊዜ በሰሃቲ እንዳደረጉት የሸዋን ሰራዊት ለማስደንገጥ አስበው በምሽግ ውስጥ ሆነው ወደ ሰማይ እየተወረወረ የሚተኮስ የኤሌክትሪክ አርቲፊሻል መብራት ወደ ሰማይ እየወረወሩ ሲያሳዩ አመሹ። ተወርውሮም ሲፈነዳ ልዩ ቀለም እየመሰለ ይታይ ነበር። ነገር ግን የትግራይ ሰራዊት በአጼ ዮሐንስ ጊዜ ሰሃቲ ላይ ባይኑ ስላየው የሸዋና የሌላውም አገር ሰራዊት የሚጎዳ ነገር አለመሆኑን በወሬ ስለሰማው አንድም የደነገጠ ሰው አልነበረም። ከዚህ በኋላ ልዑል ራስ መኮንን ፌልተር ያቀረበውን የእርቅ ሐሳብ ለአጼ ምኒልክ ባስታወቋቸው ጊዜ ጣሊያኖች በእውነት እርቅ ከፈለጉ እኔም ፈቃዴ ነው ብለው ስለተናገሩ ይህንኑ በጽሕፈት አድርገው ለፌልተር ሰጡትና ጀነራል ባራቴሪ ወዳለበት ወደ አዲግራት በግስጋሴ ሄደ። በመቀሌ በእንዳ ኢየሱስ ምሽግ ውስጥ ያሉት ጣሊያኖች የውሃው ምንጭ ስለተያዘባቸው በውሃ ጥም ለማለቅ መቅረባቸውን አስረድቶ የእርቁን ነገር ወደፊት እንጨርሳለንና አሁን የመቀሌን ምሽግ ለቃችሁ አስረክባችሁ ውጡ የሚል ወደ ማጆር ጋሊያኖ የተጻፈ ደብዳቤ ይዞ ተመለሰ። ውሃውንም የሚጠብቁት የአጼ ምኒልክ ዘመኞች በምሽጉ ውስጥ ያሉት ጣሊያኖች ምናልባት እንኳን ኃይል አግኝተው ወደ መቅደስ ቢመጡ እንዳያገኙ ብለው ምንጩን ባፈርና በደንጊያ እየተከተቁ ደፍነውት ነበር። ጣሊያኖችም በውሃጥም ከመጨነቃቸው የተነሳ በቀን ለአንድ ሰው የሚሰጡት ውሃ የጠርሙስ እኩሌታ ያውም ድፍረትና መጥፎ ሽታ ያለው ነበር። ማጆር ጋሊያኖ ግን ምንም የመቀሌን ምሽግ ለመልቀቅ ብታዘዝ ለቃዎችንና ለመሳሪያዎች ላወጣጣችንም በጽህፈት የሆነ አንድ ወል መቀበል ያስፈልገኛል ብሎ ሰርተናገረ። ሙሴ ፌልተር በጀነራል ባራቴሪ ፈቃድ ከዚህ ቀጥሎ ያለውን የእርቅ ወል አቀረበ። አንደኛ፣ ጣሊያኖች ምሽጉን በሙሉ ለቀው አጼ ምኒልክ ለሚያዙት ሰው አስረክበው እንዲወጡ፣ ሁለተኛ፣ አጼ ምኒልክም እቃቸውንና መሳሪያቸውን እንዳይወስዱባቸው ወደ አዲግራትም ሲሄዱ ለመኳንንቶቹ መቀመጫ በቅሎዎች ለእቃቸው መጫኛ አጋሰሶች እንዲሰጧቸው፣ ሶስተኛ፣ እስከ አዲግራት የሚሸኙ መኳንንቶች እንዲያዙላቸው ነው። ይህ ስምምነት ከተደረገ በኋላ ጥር 12 ቀን ወደ ማታ በአስር ሰዓት በምሽጉ ውስጥ ያሉት የጣሊያን ወታደሮች መውጣት ጀመሩ። በአንድ ሰዓት ላይ ወጣ። ወታደሮቹም በውሃጥም ከመሞት ስለዳኑ ሙዚቃ እየነፉ የደስታ ድምጻቸውን እያሰሙ ወጥተው ለሰፈርም በተፈቀደላቸው በመቀሌ ሜዳ ሰፍረው ነበር። ይህም ከሆነ በኋላ ጣሊያኖቹ ምናልባት ወደ አዲግራት ከደረሱና ከጀነራል ባራቴሪ ከተቀላቀሉ በኋላ የእርቁን ነገር ያፈርሱ ይሆናል በማለትና በመጠራጠር በእናንተ ወገን 10 መኳንንቶች ስለመያዣ ሆነው ከኛ ጋር ይቆያሉና የቀሩትን መኳንንቶችና ወታደሮች ይዘህ ብለው ለማጆር ጋሊያኖ ቢያስታውቁት፣ እነዚህማ ከቀሩ እንደምን አድርጌ እሄዳለሁ? እገሌማ አኪማችን ነው፣ እገሌም ዋና ሰራተኛችን ነው እያለ ልዩ ልዩ ምክንያት ያቀርብ ጀመር። አጼ ምኒልክ ግን የእርቁን ነገር እሳቸው ያፈረሱ እንዳይመስሉ ነበር እንጂ እነዚያን 10 መኳንንቶች ይሽ ያስፈራራለሁ ለማለት ሐሳብ አልነበራቸውምና ራስ መኮንን ተነጋግረው እንዲጨርሱ ፈቃድ ሰጧቸው። ራስ መኮንንም እንደ ኢንተርናሽናል ደንብ ተነጋግረው ሁሉንም ይዞ እንዲሄድ አደረጉለት። ለማጆር ጋሊያኖም ባለመደገፊያ ኮርቻ የተጫነች ማለፊያ በቅሎ ሰጡት። ለመኳንንቱም እንደየማዕረጋቸው አንዳንድ በቅሎ ሰጧቸው። ለቃቸውም ማንሻ 700 ያህል ግመሎች ከእንደርታ ዙሪያ በኪራይ አስፈልገው ሰጧቸውና ጣሊያኖች እቃቸውንም መሳሪያቸውንም እየጫኑ በጥር 15 ቀን ከመቀሌ ተነስተው ከሉል ራስ መኮንን የሚሸኙ መኳንንቶችና ወታደሮች ተቀብለው ወደ አዲግራት ተጓዙ። ከመቀሌ በዳጋ ሐሙስ አድርጎ ወደ አዲግራት የመንገዱ ርዝመት 120 ኪሎ ሜትር ይሆናል። ማጆር ጋሊያኖም ወደ አዲግራት በቀረበ ጊዜ ጀነራል ባራቴሪ የአንድ ሰዓት መንገድ መጥቶ አንገቱን አጥፎ እየሳመ በክብር ተቀበለው። አጼ ምኒልክም ከመቀሌ ተነስተው ወደፊት እየገፉ ይሄዱ ጀመር። ምክንያቱም ፌልተር የእርቁን ነገር ከጀነራል ባራቴሪ ተነጋግሬ እመለሳለሁ ብሎ ከሄደ በኋላ ሳይመለስ ስለዘገየ ነው። በጥር 21 ቀን ሐውዜን ላይ ሰፍረው ሳሉ ሙሴ ፌልተር መጥቶ ተገናኘ። ሐውዜን የሐራማት ዋና ከተማ ነው። የተቆረቆረው በደጃዝማች ውቤ ዘመን ነበር። ሙሴ ፌልተርም የመጣበትን ምክንያት በተጠየቀ ጊዜ ከመቀሌ የወጡት ጣሊያኖች ወደ አዲግራት እስኪገቡ ድረስ የእርቁን ነገር ለመጨረስ አይቻልም ለማለት ነው ብሎ መለሰ። አጼ ምኒልክም ይህን በሰሙ ጊዜ በመቀሌ የነበሩትን ጣሊያኖች ከነቃቸውና ከነመሳሪያቸው መስደዴ የእርቁ ነገር ፈቃዴ መሆኑን ይመሰክራል። አሁንም የእርቁን ነገር ብትጨርሱ መልካም ነው። ጦርነት ብትፈልጉ ኃይል የእግዚአብሔር ነውና እንዳመጣጣችሁ እቀበላችኋለሁ ብለው ቢመልሱለት፣ የእርቁስ ነገር ፈቃዱ ከሆነ እኔም ወደ አዲግራት ተመልሼ ከጀነራል ባራቴሪ ምላሽ ተቀብዬ እስክመጣ ከዚህ ከሰፈሩበት ከሐውዜን ተነስተው ወደፊት እንዳይጓዙ ቃሎን ይስጡኝ አላቸው። አጼ ምኒልክ ግን ሙሴ ፌልተር እንደዚህ ማለቱ ጀነራል ባራቴሪ ጦርነት የሚያደርግበትን ስፍራ እስኪመርጥና እስኪያዘጋጅ ቀኑን ለማስረዘም እንጂ ለእርቅ አለመሆኑ ልባቸው ስለተረዳው በሐውዜን ለከብት የሚበቃ ሳርና ውሃ የለምና ሳርና ውሃ በሚገኝበት ቦታ ሆኜ ብጠብቃችሁ ይሻላል ብለው አሰናብተው ሰደዱት። ከሐውዜንም ተነስተው በወር አልፈው በፈረስ ማይ አድርገው ዛታ ከሚባለው አገር ሲደርሱ
ማጆር ሳልሳ የተባለ አንድ የጦር አለቃ ከጀነራል ባራቲሪ ተልክ ያለው ሆኖ መጣ። ለሱም በጅሮንድ ባልቻን ባልደረባ ሰጥተው በዚያው ድንኳን አስተክለው በክብር አስቀመጡት። በማግስቱም ደወል ራስ መኮንን ከአጼ ምኒልክ እንደታዘዙት ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ሜጀር ሳልሳ ተልኮ የመጣበትን ጉዳይ ቢጠይቁት የርቁን ነገር ተነጋግሬ ለመጨረስ ከጀነራል ባራቲሪ ታዝዣለሁ። የርቁም ማሳብ ከዚህ ቀጥሎ ያለው ነው። እስካሁን ድረስ ወታደራችን የደረሰበትና ሰንደቅ ዓላማችን የተተከለበት እስካላጊ ያለው አገር በኢጣሊያ ጥግ ሆኖ ለመኖር እንዲፈቀድልን፣ ሁለተኛ አጼ ምኒልክ በትግራይ መቆየታቸው ቀርቶ በቶሎ ወደ ሸዋ ተመልሰው እንዲሄዱ ውሉም ለአምስት ዓመት እንዲጸና የሚል ነው። ዶል ራስ መኮንንም ይህን እጅግ የሚያሳዝን ቃል ሰምተው ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ለአጼ ምኒልክ ባስታወቋቸው ጊዜ መቼም ቢሆን ጣሊያኖች እርቅና ሰላም ፈላጊዎች እየመሰሉ እኛን ለማታለልና ቢቻላቸውም አደጋ ለመጣል ነው እንጂ እርቅ አለማሰባቸውን ተረድቻለሁ። አሁንም እኔ ራሴ ወደ ዘመቻው የመጣሁት ወሰን አልፋችሁ መጥታችሁ የተከላችሁትን ሰንደቅ ዓላማ አስነቅዬ ወደ መጣችሁበት እንድትመለሱ ለማድረግ ነው እንጂ በአገሬ በኢትዮጵያ የጣሊያን ሰንደቅ ዓላማ እንዲተከልባት ለመፍቀድ አይደለምና እንታረቅ ያላችሁ እንደሆን አዲግራትን ለቃችሁ መረብን ተሻግራችሁ ለነጋዴ መስፈሪያ ብዬ በሰጠኋችሁ በአስመራ ተቀመጡ። የውጫሌንም ውል 17ኛውን ክፍል ሰርዙልኝ። ይህን የኔን አንቀበልም ብትሉ ግን እርቁ ይቅር እንጂ ሌላ ነገር ለማድረግ አልችልም ብለዋል ብላችሁ ንገሩትና ተመልሶ ይሄድ አሏቸው። ከጦርነቱ በኋላ ግን ወሰኑ ያው መረብ ሆነ። ማጆር ሳልሳም የአጼ ምኒልክን የውል ሐሳብ በሰማ ጊዜ ሐሳቡ ባለመፈጸሙ እያዘነ ወደ አዲግራት ተመለሰ። ጀነራል ባራቲሪም የአዲግራትን ምሽግ መገናኛና መሰብሰቢያ አድርጎ የጦርነቱን ስፍራ ለመምረጥ ወታደሮቹን እያሰለፈ መድፉን መትረየሱን እየጫነ ወደ እንኪጨው ጉዞ ጀመረ። ራስ ስብሐትና ደጃች አጎስ ተፈሪ ከጣሊያኖች እየከዱ ወደ አጼ ምኒልክ ስለመግባታቸው። ራስ ስብሐት የአጋሜ ባላባት የሰባጋዲስ የልጅ ልጅ ናቸው። ራስ አሉላ ከራስ መንገሻ ጋር በተቆራረፉ ጊዜ ራስ ስብሐትም በሴራው ውስጥ አሉበት ተብለው ተጠርጥረው ነበር። በአንድ ወገንም ለጣሊያኖች የትግሬንና የራስ መንገሻን ወሬ ያቀብላሉ እየተባሉ ይታሙ ነበርና በዚህ ሁሉ ምክንያት ራስ መንገሻ ከነ ልጆቻቸው አስረው በአምባሰላማ አስቀምጠዋቸው ነበር። ነገር ግን በኳቲት ጦርነት ጊዜ ጣሊያኖች ፈተው እንዳይወስዷቸው ከአምባሰላማ ወደ አላጌ ሄደው እንዲታሰሩ አደረጉ። ከዚህ በኋላ ጀነራል አሪሙንዲና ሜጀር ቶዞሊ ራስ መንገሻን እያባረሩ አላጌ በደረሱ ጊዜ ራስ ስብሐትን ከነ ልጆቻቸው ፈተው ካላጌ አስወረዷቸው። ወዲያውም ወደ ጀነራል ባራቲሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሾሜሃለሁ ብሎ ደስ አሰኛቸው። ፊትም በኳቲት ጦርነት አጋሜን ለደጃች አጎስ ተፈሪ ሰጥቶት ነበር። ይህም መደረጉ የትግሬ መኳንንት እንደነ ራስ ስብሐት እንሾማለን እያሉ ከራስ መንገሻ እየከዱ እንዲገቡለት ለማድረግ ይሆናል እንጂ እንደርታ የራስ ስብሐት አጋሜ የደጃች አጎስ ግዛት ሆኖ እንዲቀር አልነበረም። ልዑል ራስ መኮንንም ከቀሩት ራሶች ጋር በግስጋሴ ወደ አላጌ መምጣታቸው በተሰማ ጊዜ ጀነራል ባራቲሪ ራስ ስብሐትን የፋኖ ወታደር ሁሉ አለቃ አድርጎ ወደ አላጌ ሰዷቸው ነበርና ማጆር ቶዞሊ ጋር ሆነው በአላጌ ሲዋጉ ውለው ድል ሆነው ቶዞሊ ሲሞት እሳቸው ሸሽተው አመለጡ። እንደዚህም ሆነው ከጣሊያኖች ጋር ቆይተው ሳሉ ከመቀሌ ጦርነት ጀምሮ በአጼ ምኒልክና በጣሊያኖች መካከል የታሰበው ጦርነት ቀርቶ سلامنا ارك ليهن نو يتبالى سيورى نبرنا اهون يركو نغر قرطو ሁለቱም ወገኖች ለጦርነት መሰናዳታቸው ቁርጡ በታወቀ ጊዜ ራስ ስብሐትና ለጃቻ ጎስባንድነት ተማክረው እኛ ወደ ጣሊያኖች መግባታችን ራስ መንገሻ ቢያስቀይሙን እሳቸውን ብቻ ይጎዳን መስሎን ነበር እንጂ ያገራችንን የኢትዮጵያ ነጻነት የሚያጠፋ የንጉሳችንን ክብር የሚያዋርድ ጠላትማ ሲመጣ ከጠላት ጋር ሆነን እንደምን ንጉሳችንን እንወጋለን? እናታችንን ኢትዮጵያንስ እንደምን እንከዳለን? እንደዚህማ ብናደርግ እግዚአብሔርስ በነፍስና በስጋችን ይፈርድብን የለምን? ተባብለው ከጣሊያኖች የተቀበሉትን የጦር መሳሪያ እንደያዙ ያካለ ጉዛይን ሰዎች አስከድተው ወደ ማታ በአስር ሰዓት ከሰፈር ተነስተው እንቢልታ ያስነፉ በግልጥ ይጓዙ ጀመር። የጣሊያንም የጦር አለቆችና ወታደሮች ለመናፈስ ለሽርሽር የሚሄዱ እንጂ በግልጥ እንቢልታ ያስነፉ ከርተው ይሄዳሉ ብለው አልጠረጠሯቸውም ነበርና ያጀቡን ማማርና የሚሄዱበትን መንገድ በመነጽር ያዩ ዝም አሏቸው። ወዲያውም ቀኑ እየመሸና ሰዓቱ እየጨለመ ሲሄድ ያለ ስጋት ይጓዙ ጀመር። ለሊቱንም ሲጓዙ አድረው ጠዋት ሲነጋ አለቃ ባለው በኢጣሊያ ሰራዊት ላይ አደጋ ጥለው አንድ ሰው እንኳን ሳያመልጥ ሁሉንም ገደሏቸው። ይህም ወሬ በተሰማ ጊዜ ማጆር ባሊ የሚባለው ከጊጫው ሂዶ እንዲረዳ ታዘዘና በግስጋሴ ቢሄድ ባለቃ ያሉት ጣሊያኖችና ባሽባዙቆች አልቀው እነራስ ስብሐትም አምልጠው ከሄዱ በኋላ ስለደረሰ በጣም አዘነ። ነገር ግን እንዳጋጣሚ ከነገር ያልገቡ ከጦርነቱም ያልነበሩ 27 የሚሆኑ ባላገሮች በዚያው ዙሪያ ስለተገኙ እነዚያን አፊዞ የፊጥኝ እያሰረ በሆዳቸው እያስተኛ በጠመንጃ ፋንጃ ጀርባ ጀርባቸውን እያወጋ አስገድሎ ቁጭቱን ተወጣባቸው። ከዚህም በኋላ የሞቱትን ሰዎች ሬሳ አስቀብሮ ሲጨርስ ወደ እንኪጨው ተመለሰ። እነራስ ስብሐት ግን ካሊቋ አልፈው ሳግሬን በሚባል ስፍራ ላይ ያሉትን ጣሊያኖች ፈጅተው ወደ ደብረ ተሰስ ሲደርሱ ኮሎኔል ክሪስቶፈር ከሚባለው ጋር ጦርነት ቢገጥሙ ድል አርጎ መለሳቸው። ከዚህም በኋላ ወደ አጤ ምኒልክ ተላልከው እንዲመጡ ከተፈቀደላቸው በኋላ መጥተው ተገናኝተው ከጣሊያኖች ጋር ሆነው በሰሩት ባለፈው ስራቸው መጸጸታቸውን እየገለጹ ተናግረው የጦርነቱንም አቋሃን ተናግረው ሲጨርሱ የማዕረግ ልብስና መሳሪያ ተሸልመው ወደ አጋሜ ተመልሰው ሄዱ። አጋሜም የኖሩበትና መውጫ መግቢያውን ያወቁት አገራቸው ስለሆነ ካንዱ ወደ አንዱ እየተዘዋወሩ ከአዲግራት ወደ አንኪጨው በሚመላለሰው ጓዝ ላይ አደጋ ጥለው ብዙ ሰዎች ፈጅተው ስንቅ የተጫኑ 700 ያህል ግመሎችና አጋሶች ቢያገኙ ሁሉንም በጎራዴ ቋንጃቸውን እየመቱ ጣሏቸው። የተጫነውንም ዕቃ ሁሉ ባላገር እየተዛረፈ ወሰደው። ከዚህም በኋላ ባጋሜ ጀርባ ዞረው ከአስመራ ከመጽዋ ጋር የሚያገናኘውን ስልክ ሁሉ እየቆራረጡና እየበጣጠሱ ጨረሱት። ጣሊያኖችም ይህን የመሰለ ትልቅ ጉዳት ስላገኛቸው እነራስ ስብሐትን እየፈለጉ ለመያዝ ምንም እንኳ በብዙ ቢጥሩ ሳይሆንላቸው ቀረ። አጼ ምኒልክም ከየሃ ተነስተው ገንደርታ ላይ ሰፍረው ሳሉ ጣሊያኖች ከንኪጨው ምሽጋቸው መጥተው አደጋ ይጥላሉ እየተባለ ይወራ ነበርና ስመጥሩ አርበኛ አሽከራቸውን ቀኝ አዝማች ታፈሰን ወደ አንድ ተራራ ዘልቀስ የጣሊያኖችን ሰፈር በመነጽር አይተ ተመለስ ብለው ልከውት ነበርና እሱ ወደ ረጅም ተራራ ወጥቶ ሲመለከት ብዙ የጣሊያን ወታደሮች ከምሽጋቸው ወጥተው እሱ ወደ ቆመበት ተራራ እግር ሲመጡ ቢያይ ከእሱ ጋር 100 ያህል ወታደሮች ነበሩና እነዚያኑ ይዞ ወርዶ መታኮስ ሲጀምር እየሸሹ ወደ ምሽጋቸው ተመለሱ። ቀኛዝማች ታፈሰም ተመልሶ መጥቶ ያየውንና የሰራውን ሁሉ ቢነግራቸው መኳንን ተቻቸውን ሰብስበው የጣሊያኖች ሐሳብ በጉድባና በመሽግ ይሆኑ እኛን ብዙ ቀን ለማስቸገር ነው እንጂ በሜዳ ወጥተው ጦርነት ለማድረግ አይመስለኝምና ወደ ሐማሴን መንገድ አቅንተን ብንሄድ ይሻላል በማለት ምክንያታቸውን ቆረጡና በገንደብታ ተጉዘው አሳይ በሚባለው ከአባገሪማ ጉልት አልፈው በየካቲት 14 ቀን አድዋ ከተማ ገቡ። በዚያም ተሰልፈው ቢጠብቋቸው ጣሊያኖቹ ከምሽጋቸው ሳይንቀሳቀሱ ቀሩ። በማግስቱም ልዑል ራስ መኮንንና ራስ መንገሻ ዮሐንስ፣ ራስ ቢትወደድ መንገሻ፣ ቢታውራሪ ተክሌ፣ ቢታውራሪ ገበየው፣ ሊቀመኳስ አድነው ወደፊት እስከ መረብ ብቅ ብለው እንዲጠብቁ ታዘው ነበርና መንገድ ከጀመሩ በኋላ ወንዞች ሁሉ በመድረቃቸው ምክንያት ውሃ ስለተቸገሩ ግድ ሆኖባቸው ተመለሱ። በየካቲት 16 ቀን የጣሊያን ወታደሮች እየተሰለፉ ከምሽጋቸው መውጣት ጀምረዋል ተባለና ደጃች በሻህ አቦየና ደጃች ወልዴ ወዲያው ተጠግተው ዘብት ይጠብቁ እንዲያድሩ ታዘዙና ሄዱ። በማግስቱም አጼ ምኒልክ የፊቱን በፊት የኋላውን በኋላ የቀኙን በቀኝ የግራውን በግራ አሰልፈው እሳቸው በመካከል ሆነው ቢወጡ ጣሊያኖችም ተመልሰው ወደ ምሽጋቸው ገብተዋል ተባለና በዚህ ነገር እጅግ ተናደዱ። መኳንንቱ ግን ዛሬ በዚህ አድረን ነገ ጧት ምሽጉን በኃይል ገብተን እንዋጋለን በማለት ምክር ከጨረሱ በኋላ የትግሬው ገዥ ራስ መንገሻ ይህን ቢሰሙ ጃንሆይ ጉድባ ጎድቦና ምሽግ መሽጎ በተቀመጠ ጠላት ላይ በኃይል ከገባል ሰራዊታችንን ከማስጨረስ በቀር ምንም ጥቅም አናገኝምና ይህ ነገር እንዳይደረስ ጃንሆይን አስምላለሁ እያሉ ስለተናገሩ መልካም ምክር ነው ተባለና ወደ ሰፈር ተመለሱ። ከዚያም ቀድሞ የመሐመድ አንፋሪን መቅዳት፣ የራስ ወልደ ጊዮርጊስን፣ የደጃች ተሰማንና የአዛዥ ወልደ ጻድቅን ወደ አውሳ መዝመት በቀደምት ገጽ ጽፈን ነበርና እዚያ ከመሐመድ አንፋሪ ጋር ተዋግተው ብዙ ሺህ ሰዎች ገለው ድል አድርገውት ኖሮ የምስራቹን የያዙ መልክተኞች በየካቲት 22 ቀን አድዋ ገብተው ለአጼ ምኒልክ ስለተናገሩ በሰፈሩ ሁሉ ትልቅ ደስታ ሆነ። ወዲያው ገዱ ያማረ ነውና እኛም ይቀናናል እየተባለ በየሰው አፍ እንደ ትንቢት ሲነገር አመሸ። ስለ አድዋ ጦርነት አጼ ምኒልክ ከመቀሌ ጀምሮ የተጀመረው የእርቁ ንግግር የሚፈጸመው ነገሩ ሁሉ በወዳጅነት ተጨርሶ ወደ ሸዋ የሚመለሱ መስሏቸው ነበር። ጀነራል ባራቴሪ ግን ለነገሩ ወዝ እየሰጠ የተመቸ ቀንና ስፍራ ፈልጎ አደጋ ለመጣል ነበር እንጂ የእርቁ ነገር እንዲፈጸም አለማሰቡን ስለተረዱት ወደፊት እየገፉ ይሄዱ ጀመር። ቢሆንም ለዘመቻው ከተነሱ አምስተኛ ወር ያህል በመሆኑ ለሰራዊታቸው የሚበቃ ስንቅ አልተገኘም ነበር። አድዋም ከገቡ በኋላ ጦርነቱ በመሃሉ የሚጀመር ስለመሰላቸው ሁለት ቀን ያህል እየተሰለፉ ቢወጡ ጣሊያኖች ከምሽጋቸው የማይወጡ ሆኑ። ባዲግራትና በንኪጨው ወደ ተሰራው ምሽግና ጉድባ ገብተው እንዳይዋጉ በጣም ጠንካራ መሆኑን ሰምተው ነበር። ስለዚህ ከአጼ ምኒልክ ሰራዊት ከሶስት አንዱ ስንቅ ለመፈለግ ወደ ሽሬ፣ ወደ ተንቤን እስከ ጠለምት ድረስ ተበታተነ። አንዳንዱም የአክሱም ጽዮንን ቤተ ክርስቲያን እንሳለማለን እያለ ወደ አክሱም ሂዶ ነበር። ይህ እንኳን መደረጉ የጦር አለቆቹ ሳይጠነቀቁ በመቅረታቸው ነው እንጂ በጦርነት ጊዜ አንድ ልብ ሆኖ በየታዘዘበት ስፍራ ጸንቶ ጠላትን መጠባበቅ ነበር እንጂ ቤተ ክርስቲያን እሳለማለሁ፣ ገዳምና ደብር አያለሁ ብሎ ያለ ፈቃድ ከሰፈር መሄድ የማይገባ መሆኑ በጦርነት ሕግ የታወቀ ነው። ቢሆንም እግዚአብሔር ፈቃድና ረድኤት ሲጨመርበት የከበደው ሁሉ ይቀላልና ጣሊያኖች በእንኪጨው ሰፍረው ሳሉ ገብረ እግዚአብሔርና አውዓሎም የሚባሉ ሰላዮች አበጅተው ነበርና እነዚያ ወደ አድዋ እየመጡ በአጼ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጀነራል ባራቴሪ ይነግሩ ነበር። ስለሆነም በትውልዱ ኢትዮጵያዊ የሆነ ሰው ሁሉ ለሀገሩ ነፃነት ለንጉሱ ክብር ተቆርቋሪ ነውና ምንም ከጣሊያኖች ገንዘብ ቢቀበሉም በልባቸው እናታቸውን ኢትዮጵያን ንጉሳቸውን አጼ ምኒልክን አልከዱም ነበርና ከጣሊያኖችም ያዩትንና የሰሙትን እያመጡ ለአጼ ምኒልክ መንገር ጀምረው ነበር። እነዚህም ሁለት ሰላዮች ወደ ጀነራል ባራቲሪ ሄደው የአጼ ምኒልክ ሰራዊት ስንቅ ስላለቀበት በሽሬ በተንቤን በጠለም በአክሱም ተበትኖ ከአጼ ምኒልክ ጋር ያለው ሰራዊት እጅግ ጥቂት ነውና ዛሬ ወይም ነገ ጦርነት ብትገጥም በአንድ አፍታ ድል ታደርጋለህ ብለው ነግረው፣ በአንድ ወገን ደግሞ ወደ አጼ ምኒልክ ልከው ለጀነራል ባራቲሪ ረዳቱ ወይም ጠቅላይ የጦር አለቃው መሆኑ ያልታወቀ ጀነራል ባልዲሴራ የሚባል ከብዙ ሰራዊት ጋር ከጣሊያን አገር መጥቶ ምጽዋ ገብቷል እየተባለ ይወራልና ዛሬ ወይም ነገ ጦርነት ካልገጠሙ ነገሩ ሁሉ የሚያስፈራ መሆኑን ይወቁት። ጀነራል ባራቲሪ የአጼ ምኒልክ ሰራዊታቸውን ሁሉ ስንቅ ለመፈለግ ተበትኖ ብቻቸውን ናቸውና ዛሬ ወይም ነገ ጦርነት ብትጀምር ይሻላል ብለን ነግረነዋልና እንዲጠነቀቁበት ይሁን ብለው ልከው ነበር። ጀነራል ባራቲሪም በየካቲት 22 ቀን 1888 ማታ በ12 ሰዓት ሰራዊቱን አሰልፎ ከንኪጫው ተነስቶ ሌሊቱን ሲጓዝ አድሮ 10 ሰዓት እንደ አባ ገሪማ ደረሰና ጀነራሎቹን በደንብና በጥራት አሰልፎ ጦርነት እንዲጀመር አደረገ። የጣሊያኖች አሰላለፍ ከዚህ እንደሚከተለው ነበር። ጦርነት እንዲደረግበት የተቆረጠው አምባ በሰማያት ተራራና በሰሎዳ ተራራ መካከል ያለው ተዳፋት ቦታ ነበር። በስተግራ ጀነራል አልቤርቶኒ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በስተቀኝ ጀነራል ዳቦር ሜዳ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በመካከል ጀነራል አሪሞንዲ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በደጀን ጀነራል አሌና የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። ከነዚህም በቀር በየተራራው ላይ የሆኑ የጦርነቱን አኳኋን እያዩ ለገሌ ጦር ረዳት ይድለት፣ እገሌ ወደፊት ይክፋ፣ እገሌ ወደ ኋላ ያፈግፍግ እያሉ ትዕዛዝ የሚሰጡ የጦር አለቆች ነበሩ። ትዕዛዝም የሚያቀባብሉ ፈረሰኞች በየስፍራው እየቆሙ ይጠባበቁ ነበር። የጦር አለቆችም ሲቆስሉ በቶሎ እየወሰዱ የሚያክሙ ሐኪሞች የተለየ ስፍራ ተደርጎላቸው ነበር። ይህም ሁሉ ከተሰናዳ በኋላ ጀነራል አልቤርቶኒ በተሰለፈበት የራስ መንገሻ ዮሐንስ ዘበኞች ባሉበት በኩል ከሌሊቱ በ11 ሰዓት ተኩስ ተጀመረና ሲዋጉ ሁለት ባሽ ባዙቆች ስለተማረኩ ወሬ ቢጠይቋቸው ጀነራል ባራቲሪ ከንኪጨው ያሉትን ጀነራሎችና የጦር ሰራዊቱን በሙሉ ይዞ መጥቷል ብለው ተናገሩ። አጼ ምኒልክም ትልቁን አርበኛ አሽከራቸውን ቀኛዝማች ታፈሰን አዘው ከማታው ጀምሮ በሰፈሩ ዙሪያ እየሄደ የዘበኞቹን ትጋት የጠላቶችንም ወሬ ሲጠይቅ አድሮ ነበር። በራስ መንገሻ ሰፈር በኩል ተኩስ መጀመሩን ሰምቶ ወዲያው በፍጥነት መጥቶ ለአጼ ምኒልክ አስታወቀ። አጼ ምኒልክም በጅኑን ከተማንና የፈረስ ዘበኛውን አለቃ በፍጥነት ሄዳችሁ ራስ መንገሻን እርዱ ብለው ላኩና ወዲያው ታጠቅ እያሉ በየሰፈሩ አስለፈፉ። 12 ሰዓትም በሆነ ጊዜ የጦርነት ልብሳቸውን ለብሰው ከድንኳን ብቅ ባሉ ጊዜ በቀኝና በግራ በፊትና በኋላ ያለው ሰራዊታቸው በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ መስሎ እየተፏከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር። የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ አገራቸው ነጻነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉንና የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛልና ልረፍ አይልም نبر تجيت ايتوم بكفلاتشو عمستشي والتردر نبراتشونا منم سيت بهون بزاريو كان بدن قوانستك عميتشانو لمبلو بسالفو مكاك كالونو ايزو برطا ايالو يسجد نبر يكبار فاسو ابونا ماتيوسم كيدبرو عالك وچنا كدنوارو ماريام كهناف غار بان تسفراقومو ودتور النسو يميقباون وستادر زيابير افتاح ايالو ياناززو نبر يهتور النتو ماكوهان عالك عوم شفراوم فيجلن داي ينبر بيجفتو كامروتنا كمجزل بكر باندنت قومو لمواغات اسبم نبر انقواني شفرالكوش دجاز ماشوشنا راسو تشون بيهونو بفرس يهونو اندنياون ايجالبو ايجالو نبر بتمنجا مجزلنم كاقوبزنا سلال قطروس بقراري لمجزلش كتات دمو نبر يلكونم تراو السادر كمجدل لك يطور آلك وجه المجدل جدن النتنو يالو تراون والسادر يالفو بقوبو النابل بسو يورك ملكت ياللبتن يطور آلك يفلقو نبر يننم بمثلة بجدن النت عقوان ست الساعات يهلن دتوابو يطاليان طور دل خوننا مشج جمرة ያጤ ምንሊክም ሰራዊት እየተከታተለና እየቀደመው የተራራውን ጫፍ ያዘ። ጀነራል ባራቲሪና ጀነራል አሪሞንዲ ሌሎችም የጦር አለቆች ሽጉጥ እየጎረሱ ጎራዴ እየመዘዙ ኢጣሊያን ሰራዊትን አተሽሽ ይያሉ ለማስፈራራት ቢሞክሩም እንቢ ብሎ እየጣላቸው ሸሸ። እጥቂታይቱ በማናቸውም ቢሆን ለርዳታ ይፋጠኑ ነበርና በአንድ ስፍራ ትልቅ አጅባር ድንኳን አስተክለውና ተቀምጠው ከሳቸው ጋር ያሉትን ዘበኛቸውን ገረዶቻቸውን ሁሉ ወዛዝሩ ሳይቀሩ በገምቦ በርቆት ይህንንም በመሰለው ሁሉ ውሃ ያስቀዱ ቁስለኛውን ሁሉ ያስነሱና ያስመጡ ውሃ ያጠጡት ነበር። እዚህም በርራይ ስራቸው የጣሪያን ቁስለኞች እንኳን ያስነሱ ውሃ ያጠጧቸው ነበርና ትልቅ ምስጋና አገኙ። ዘጠኝ ሰዓትም በሆነ ጊዜ ያጼ ምኒልክ ጀግኖች ቁስለኛቸውንና ከጣሊያን የማረፋቸውን ምርኮኞቻቸውን እያያዙ ወደ ተፈር መመለስ ጀምረው ነበርና እቴጌ ጣይቱ ይህንን አይተው እኔ ድንኳን እያሳረፍ ተመለስ ምርኮኛንም እኔ ዘበኛ አስጠብቅልሃለሁ እያሉ ያስለፈፉ ነበር። በስተግራም በኩል ያሉት የጣሊያን ወታደሮች በርትተው ሲታኮሱ ነበርና አጼ ምኒልክም በዚያ በኩል ያለው ኢጣሊያን ወታደር ድልስቲዮን አልመለሰም ብለው በ12 ሰዓት ለጊዜው ተኩሱ ተግ ማለቱን አይተው ከማታው በአንድ ሰዓት ወደ ሰፈር ተመለሱ። ቢሆንም ከሌሊቱ እስከ 5 ሰዓት ተኩሱ አላቆመም ነበር። ሰራዊቱም ከወገኑ የቆሰለውን በከብ የሞተውንም በቃሬዛ እየያዘ ወደ ሰፈር ሲገባ አደረ። ነገር ግን ምንም ትሉ የኢትዮጵያና ያጤ ምኒልክ ቢሆንም የሚወዷቸው መኳንንቶቻቸውና ካሽከሮቻቸው ብዙ ስለሞቱባቸው በሰፈራቸው ትልቅ ሀዘን ተደርጎ ነበር። ተፈጸመ።
Oh, my God, I want it. Yeah, I'm blue. Love a fool, open up to you. Yeah!